Hagyanya report.
የኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ሰራተኞች ማህበራትን ማደራጀታቸውና መብታቸውን መጠየቃቸው እንደ ተቃውሞና ችግር ፈጣሪነት መታየት የለበትም ሲል አሳሰበ። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ በበጀት አመቱ 428 መሰረታዊ ማህበራት መደረጃታቸውንና 345ቱ ህጋዊ ቁና ማግኘታቸውን ገልጸው ይሁን እንጂ አሁንም ማህበራትን በማደራጀታቸው ምክንያት የማህበራት መሪዎች ያላግባብ የቦታ ዝውውርና እስር እየገጠማቸው መሆኑን ገልጸዋል። በመሆኑም በድርጅቶችና ማህበራት መካከል የሚፈጠሩ አለመግባባቶች በድርድር ወይም በፍርድ ቤት በህጋዊ መንገድ መፍትሄ እንዲያገኙ ኮንፌዴሬሽኑ የህግ ድጋፍ እያደረገ ይገኛል ብለዋል። ይህ የኢሰማኮ ጥሪ የመጣው በአገሪቱ ባለው ከፍተኛ ሮድነትና ኢኮኖሚያዊ ጫና ምክንያት የሰራተኞች የደሞዝ ማሻሻያ ጥያቄ በከፍተኛ ሁኔታ በበረከተበት ወቅት ነው። በተለይም ዝቅተኛ የደሞዝ ወለል ለመወሰን የሚያስችለው ቦርድ እንዲቋቋም ደንብ ቢዘጋጅም እስካሁን አለመጽደቁ በርካታ ሰራተኞች አሁንም ዝቅተኛ ክፍያ በማግኘታቸው የተነሳ ለከፋ የህይወት ፈተና እንዲጋለጡ እያደረጋቸው መሆኑ እየተገለጸ ነው። ይህንን መሰረታዊ የኢኮኖሚና የሰራተኞች መብት ጥያቄ የሚያነሱ የሰራተኛ ማህበራት መሪዎች ደግሞ ካስተዳደሮችና ከቀጣሪዎች የሚደርስባቸውን ጫና፣ ዛቻና ስራት ለመከላከል በህገ መንግስቱና በዓለም አቀፉ የሰራተኞች ድርጅት ILO የተፈቀዱትን የመደራጀት መብቶች በተሟላ ሁኔታ ማክበር ወሳኝ መሆኑን አቶ ካሳሁን ፎሎ ተናግረዋል። ኢትዮጵያ 100 ቢሊዮን ብር ካፒታል ያለው የቤት መግዣ ብድር መልሶ ማጠናከሪያ ተቋም ልታቋቁም ነው። የኢትዮጵያ ብሔራዊ ባንክና ዓለም አቀፉ የፋይናንስ ኮርፖሬሽን IFC በኢትዮጵያ የቤት መግዣ ብድር ፋይናንስን ለማስፋፋት የሚያስችል የትብብር ማዕቀፍ መፈራረማቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በ100 ቢሊዮን ብር ካፒታል የሚቋቋመው ተቋም IFC እስከ 200 ሚሊዮን ዶላር የሚደርስ አስተዋጽኦ የሚያደርግበት ሲሆን በባንክ ዘርፍ ያለውን የገንዘብ ዓለም መጣጣን ለመቅረፍና በመላገሪቱ ተደራሽ የሚሆን የቤት መግዣ ብድር ፋይናንስ ያስገኛል ተብሏል። በተጨማሪነትም አጋርነቱ በተመጣጣኝ ዋጋ 1.5 ሚሊዮን ቤቶችን ለማቅረብ የተያዘውን ሀገራዊ እቅድ ለማሳካትና በፋይናንስ ስርዓቱ ውስጥ የግል ዘርፉን ተሳትፎ ለማሳደግ ወሳኝ እርምጃ መሆኑን ጠቅላይ ሚኒስትሩ ገልጸዋል። በትምህርት ሚኒስቴር የከፍተኛ ትምህርት ፖሊሲ ምርምርና ተቋማት አፈጻጸም በቀረበ ሀገር አቀፍ ጥናት መሰረት የአዲስ አበባ ዩኒቨርሲቲ ከተማሪዎች አገልግሎት እርካታ አንጻር ከ47ቱ የመንግስት ዩኒቨርሲቲዎች በመጨረሻ ደረጃ ላይ ተመደበ። በጥናቱ ከ61000 በላይ ተማሪዎች፣ መምህራንና የህብረተሰብ ክፍሎች የተሳተፉበት ሲሆን ተማሪዎች በተለይ በማደሪያ ወይም ዶርሚተሪና በምግብ አገልግሎት ላይ ከፍተኛ ቅሬታ እንዳላቸው አመልክተዋል። በአንጻሩ እንጅባራ፣ ኦዳ ቡልቱና ወልዲያ ዩኒቨርሲቲዎች በተማሪዎች እርካታ ቀዳሚ ሲሆኑ መቀሌና ዋቻሞ ዩኒቨርሲቲ ደግሞ ከአዲስ አበባ ዩኒቨርሲቲ በመቀጠል ዝቅተኛ እርካታ የተመዘገበባቸው ሆነዋል። በመምህራንና በአስተዳደር ሰራተኞች እርካታ ኦዳ ቡልቱ ዩኒቨርሲቲ ከፍተኛውን ደረጃ ሲይዝ፣ መቀሌ ዩኒቨርሲቲ ደግሞ በመምህራንም ሆነ በሰራተኞች ዝቅተኛ እርካታ የታየበት ሆኗል ተብሏል። በጥናቱ የተካተቱት መምህራን በተለይ በደሞዝና በጥቅማጥቅም ላይ ያላቸው ደስተኛ አለመሆን ሊታይ እንደሚገባ በጥናቱ የተመከረ ሲሆን የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ግን ለቀረበላቸው ጥያቄ ለጊዜው መልስ ለመስጠት ፈቃደኛ አልሆኑም ተብሏል። ጥናቱ ይፋ የተደረገበት ወቅት የአዲስ አበባ ዩኒቨርሲቲ ራሱን ችሎ በራሱ ገቢ የሚተዳደር የመጀመሪያው ራስ ገዝ ወይም አውቶኖመስ የመንግስት ከፍተኛ የትምህርት ተቋም ለመሆን የሽግግር ሂደት ላይ በሚገኝበት ታሪካዊ ወቅት ላይ ነው። ይህ የራስ ገዝነት ሽግግር የዩኒቨርሲቲውን የትምህርት ጥራት እና የፋይናንስ ነጻነት ለማሳደግ ያለመ ቢሆንም በአሁን ወቅት የተማሪዎች የመሰረታዊ አገልግሎት እርካታ እጅግ ማሽቆልቆሉ ተቋሙ በሽግግር ወቅት የተደቀኑበትን የአደረጃጀትና የሀብት አጠቃቀም ፈተናዎች ያሳያል ተብሏል። ኢትዮ ቴሌኮም በ2019 በጀት ዓመት 295 ቢሊዮን ብር ገቢ ለማግኘት አቅጃለሁ አለም። ኢትዮ ቴሌኮም በተያዘ የ2019 በጀት ዓመት የዳታና ኢንተርኔት አገልግሎት ላይ ትኩረት በማድረግ 295 ቢሊዮን ብር ገቢ ለመሰብሰብ ማቀዱን ዋና ስራ አስፈጻሚዋ ፍሬህይወት ታምሩ የቀጣይ አድማስ ስትራቴጂ ሁለተኛ ዓመት የእቅድ መግለጫ በሰጡበት ወቅት አስታውቀዋል። በተያዘው በጀት ዓመት የዳታና ኢንተርኔት አገልግሎት ከፍተኛውን ማለትም 34.6% የገቢ ድርሻ የሚይዝ ሲሆን ሲሆን የድምጽ አገልግሎት ደግሞ በ20% ይከተላል። እንደዚሁም ተቋሙ 83.8 ቢሊዮን ብር ግብር ለመክፈልና 43 ቢሊዮን ብር በላይ ለአክሲዮን ባለድርሻዎች ለማከፋፈል ማቀዱንም ገልጿል። የደንበኞችን ቁጥር ካሁኑ 90.1 ሚሊዮን ወደ 96 ሚሊዮን ለማድረስ ያቀደው ኢትዮ ቴሌኮም በበጀት አመቱ 1628 አዳዲስ የሞባይል ጣቢያዎችን ከነዚህም ውስጥ 605ቱን በገጠር እንደሚገነባ የ4G አገልግሎቱን ተጨማሪ 300 ከተሞች ላይ በማድረስ ሽፋኑን 95% ለማድረስ እንዳቀደ እንደዚሁም የ5G አገልግሎቱን ወደ ተጨማሪ 40 ከተሞች በማስፋፋት ያጠቃላይ ተጠቃሚ ከተሞችን ቁጥር ወደ 83 እንደሚያሳድግም ኃላፊው አሳውቀዋል። 150,000 ደንበኞችን ከኮፐር ወደ ፋይበር የመቀየር ስራ በመከናወኑ ምክንያት የኢንተርኔት አገልግሎት መቆራረጥ ሊያጋጥም እንደሚችል የጠቀሱት ዋና ስራ አስፈጻሚው የደንበኞች ፍላጎት ከዳውንሎድ ወደ ስትሪሚንግ በመቀየሩና ቴክኖሎጂው በመዘመኑ የመሳሪያዎች አለምና በብ ችግር መኖሩን ጠቁመው ከኮፐር ወደ ፋይበር የሚደረገውን ሽግግር እንደሚያጠናክሩ ገልጸዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በክልል የንግድ ፈቃድ በአዲስ አበባ ከተማ ውስጥ መስራት አይቻልም ሲል በይፋ አሳወቀም። ቢሮው ባወጣው መመሪያ መሰረት በክልል ንግድ ፈቃድ አዲስ አበባ ውስጥ የሚንቀሳቀሱ አስመጪዎችና ነጋዴዎች የንግድ ፈቃዳቸውን ሙሉ በሙሉ ወደ አዲስ አበባ ማዘዋወር አለባቸው ሲል አሳስቧል። ይውሳኔ በተለይ በመኪና ሽያጭ ዘርፍ በሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችንና የታክስ ሰወራዎችን ለመግታት የታለመ እንደሆነ የተገለጸ ሲሆን ነጋዴዎች ህጋዊ ደረሰኝ የመለየት የሽያጭ ማሽኖችን የማስተካከል እንደዚሁም ወርሃዊና አመታዊ ግብራቸውን በወቅቱ የመክፈል ግዴታ አለባቸው ተብሏል። ህገወጥ ደረሰኝ መጠቀም ወይም የውጭ ሀገር ፈቃድ ብቻ ይዞ መንቀሳቀስ በህግ እንደሚያስጠይቅ ያስታወቀው ቢሮው አስመጪዎችና የመኪና ማሳያ ሾውሩሞች ባለቤቶች ፈቃድ ከሌላቸው ደላሎች ጋር በመተባበር ህገወጥ የሽያጭ ሰነድ ከመፈራረም እንዲቆጠቡም በጥብቅ አሳስቧል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት USCIS በአዲስ አበባ አዲስ ዓለም አቀፍ የውጭ ቢሮውን በይፋ ሊከፍት መሆኑን አስታወቀም። ተቋሙም ከመስከረም 2019 ዓ.ም ጀምሮ አገልግሎት መስጠት እንደሚጀምር በሰሞኑኛ መግለጫው አስታውቋል። ይህ አዲስ ቢሮ ወደ አዲስ አበባ ለመጓጓዝ የሚፈልጉ የውጭ አገር ዜጎችን ሰነዶችን የማረጋገጥ፣ የሰነድ ማጭበርበር ድርጊቶችን የመመርመር እንደዚሁም የስጋ ዝምድናን በዲኤንኤ መረጃዎች የማጠናከር ኃላፊነት ይኖረዋል ተብሏል። እነዚህ ወሳኝ የኢሚግሬሽን ክትትል ስራዎች እስካሁን ድረስ ከአሜሪካ የውጭ ጉዳይ መስሪያ ቤት ጋር በመቀናጀት ሲከናወኑ የቆዩ ቢሆንም አዲሱ አሰራር ግን ተቋሙ ራሱን ችሎ በቀጥታና በልዩ ትኩረት እንዲሰራ አስችሏል ተብሏል። የዚህ ቢሮ መከፈት የአሜሪካ መንግስት ከቅርብ ዓመታት ወዲህ የኢሚግሬሽንና የቪዛ አገልግሎት አሰጣጥ ስርዓቱን ይበልጥ ጥብቅ፣ ደህንነቱ የተጠበቀና ከማጭበርበር የጠራ ለማድረግ ከወሰደው ስትራቴጂያዊ አቅጣጫ ጋር የተያያዘ ነው ተብሏል። በተለይ በቤተሰብ ትስስር ላይ ተመስርተው የሚቀርቡ የስደት ጥያቄዎችን በትክክል ለማጣራት የሰነድ አስተማማኝነት ትልቅ ፈተና በሆነበት በአሁኑ ወቅት ተቋሙ በቀጥታ አዲስ አበባ ላይ መገኘቱ የአሰራር ቅልጥፍናን ይጨምርለታል ተብሏል። በናይሮቢ ኬንያ ከሚገኘው ቀጥሎ በአፍሪካ ሁለተኛው የሆነው የቢሮ ምስረታ አዲስ አበባ በቀጣናው የቪዛና የኢሚግሬሽን አገልግሎት ማዕከል እንድትሆን ያላትን ሚና የሚያሳድግ ሲሆን የአገልግሎት ፈላጊዎች ምዝገባም በቅድመ ቀጠሮ ላይ ብቻ እንደሚስተናገድ ተቋሙ ይፋዊ ድረገጹ ላይ አስፍሯል። በተያያዘ ዜና የአሜሪካው ረዳት ሚኒስትር ፍራንክ ጋርሻ በኢትዮጵያ ይፋዊ ጉብኝት አደረጉም። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሻ በኢትዮጵያ እያደረጉት ያለውን ይፋዊ የስራ ጉብኝት ተከትሎ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በጽህፈት ቤታቸው ተገናኝተው ተወያይተዋል። የሁለቱ ከፍተኛ ባለስልጣናት ውይይት በዋናነት በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ የንግድና ኢንቨስትመንት ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች ላይ ያተኮረ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት በይፋ አስታውቋል። በተጨማሪም በውይይታቸው ወቅት የአፍሪካ ቀንድ ቀጣና አስተማማኝ መረጋጋት እንዲሰፍንና በአካባቢው ያሉ ግጭቶች እንዲረግቡ ረዳት ሚኒስትሩ መጠየቃቸውንና ሁለቱ ወገኖች በጋራ የቀጣናዊ ሰላምና ጸጥታ ጉዳዮች ላይ በስፋት መምከራቸውን አክሎ አስታውቋል። የረዳት ሚኒስትሩ ፍራንክ ጋርሻ የኢትዮጵያ ጉብኝት ዋሽንግተን ከአፍሪካ ጋር የምታደርገውን ዲፕሎማሲያዊ ግንኙነት ከእርዳታ ጥገኝነት ወደ ንግድ፣ የግል ዘርፍ ኢንቨስትመንትና የጋራ ደህንነት ትብብር ለማሻገር ከያዘችው አቅጣጫ ጋር የተያያዘ ነው ተብሏል። በመጨረሻም በሳውዲ አረቢያ ባንድ ሳምንት ጊዜ ውስጥ ብቻ የሀገሪቱን ድንበር በህገወጥ መንገድ አቋርጠው ለመግባት ሲሞክሩ በቁጥጥር ስር ከዋሉ የውጭ ዜጎች መካከል 58 በመቶ የሚሆኑት ኢትዮጵያውያን ናቸው ተባለ። በሳውዲ አረቢያ ከነሐሴ 14 እስከ ነሐሴ 20 ባለው የአንድ ሳምንት ጊዜ ውስጥ ብቻ የሀገሪቱን ድንበር በህገወጥ መንገድ አቋርጠው ለመግባት ሲሞክሩ በቁጥጥር ስር ከዋሉት 1450 የውጭ ዜጎች መካከል 58 በመቶ የሚሆኑት ኢትዮጵያውያን መሆናቸውን የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። በተጠቀሰው ተመሳሳይ ጊዜ ገደብ ውስጥ አገሪቱ ከተለያዩ የነዋሪነት፣ የስራና የድንበር ደህንነት ህግ መተላለፍ ወንጀሎች ጋር በተያያዘ በአጠቃላይ 14905 የውጭ አገር ዜጎችን ከአገሯ ያባረረች ሲሆን ይህም መንግስት ሰነድ አልባ የውጭ ዜጎችን ለመቀነስና ብሔራዊ ጸጥታን ለማስጠበቅ እያካሄደ ያለውን ጥብቅ የቁጥጥር እርምጃ ያሳያል ሲሉ መገናኛ ብዙሃኑ ገልጸዋል። ይህ በየጊዜው የሚከናወነው መጠነ ሰፊ ስራትና ማባረር በርካታ ኢትዮጵያውያን የተሻለ የስራ ዕድል ፍለጋ በጅቡቲ፣ በየመንና በቀይ ባህር በኩል የሚያደርጉትን አደገኛ የምስራቅ ስደት መስመር ጉዞ የቀጠለ መሆኑን የሚያሳይ ነው ተብሏል። የሳውዲ መንግስት ራዕይ 2030 የተሰኘውን መርሃ ግብሩን ይፋ ካደረገ ወዲህ በህገ ወጥ ስደተኞች ላይ የሚያደርገውን አደንና የግዳጅ ማባረር በእጅጉ ያጠናከረ ሲሆን ምንም እንኳ የኢትዮጵያ መንግስት ከተራድኦ ድርጅቶች ጋር በመተባበር ዜጎችን በየጊዜው ወደ አገራቸው ቢመልስም በአገር ውስጥ ያለው የምጣኔ ሀብት ጫና ስደተኞች በድጋሚ ህይወታቸውን ለአደጋ አጋልጠው ወደ ሳውዲ አረቢያና ወደ ሌሎች አገራት ድንበሮች እንዲገሰግሱ እየሆኑ ይገኛል ተብሏል።
ሀገርኛ ሪፖርት።